ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህግና ከህገ መንግስታዊነት ያልወጣ ሀገሪቱን ያለመንግስት የማያስቀር ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ መሆን እንዳለበት መንግስት ያምናል።
የጠቅላይ ሚኒስትር አብይ አህመድን ድምጽ ነው የሰማችሁት። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ግብጽ ኢትዮጵያ ላይ ያስተማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገለጡ። የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ነው። ሐሙስ ሚያዝያ 29 2012 ዓ.ም ተመረጠ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን እንደወትሮው ሁሉ ከስቱዲዮ ውጪ ከየመኖሪያ ቤታችን ሆነን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የኮሮና ቫይረስ ተጠቂዎች ቁጥር ዛሬ በ25 ከፍ ብሏል። ከጤና ሚኒስቴር በወጣው ዕለታዊ የስርጭቱ ይዞታ መረጃ መሰረት በሀገሪቱ አሁን ያለው የተረጋገጠው የቫይረሱ ተጠቂ ቁጥር 187 ደርሷል። 1843 ሰዎች ላይ ዛሬ በተካሄደው ምርመራ ከተገኙት መካከል 3ቱ የውጭ ሀገር ጉዞ ታሪክ ያላቸው፣ ሌሎች 3 በቫይረሱ ከተያዘ ሰው ጋር ንክኪ የነበራቸው እንደሆኑ መግለጫው አመልክቷል። የተቀሩት 19ኙ ግን የጉዞ ታሪክም ይሁን ንክኪ ያልነበራቸው መሆናቸውን ነው የጠቆመው። የኢትዮጵያ የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት መጨመር ተከትሎ ህዝቡ ማህበራዊ መራራቅን፣ ፊትን በጭንብል መሸፈንና የእጆችን ንጽህና መጠበቅን የመሳሰሉ አስፈላጊ እርምጃዎችን ሳይዘናጋ ተግባራዊ እንዲያደርግ አሳስበዋል። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቪኦኤ ገለጹ። የግብጽ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት ያቤቱታ ደብዳቤ ኢትዮጵያ ታላቁ ህዳሴ ግድብን ከስምምነት በፊት ለመሙላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው ብለዋል። ዓለም አቀፉ ማህበረሰብ እንዲያስቆማት ጠይቀዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት ከዓለም አቀፉ የኮሮና ቫይረስ ወረርሽኝ በተያያዘ ስራዎች እጅግ ደሃ ለሆኑ ሀገሮች መርጃ የሚውል የብዙ ቢሊዮን ዶላር ልገሳ ተማጸነ። ገንዘቡ ደካማ በሆኑ ሀገሮች የብዙ ሚሊዮን ዜጎችን ህይወት ለማትረፍ፣ የቫይረሱን መስፋፋት ለማቆም የምናውለው ነው ብሏል የዓለም ድርጅት። እጅግ ደሃ የሆኑት የዓለም ሀገሮች የገዘፈ የቫይረሱ ተጠቂ ብዛት የሚያዩት ገና በቀጣዮቹ ከ3 እስከ 6 ወራት ባለው ጊዜ ውስጥ ይሁን እንጂ ከወዲሁ ህዝቦቻቸው ከስራ እየተፈናቀሉ ገቢያቸውንም እያጡ ነው ሲል የመንግስታቱ ድርጅት የሰብአዊ ረድኤት ቢሮ አሳስቧል። የምግብ አቅርቦት እየተመናመነ ልጆች ወቅታዊ የበሽታ መከላከያ ክትባቶችን ማግኘት አልቻሉም ሲልም አክሏል። ቀደም ሲል የመንግስታቱ ድርጅት የ2 ቢሊዮን ዶላር እርዳታ መጠየቁ ሲታወስ፣ በዛሬ ተማጽኖ በጠቅላላው 6.7 ቢሊዮን ዶላር እንደሚያስፈልገው ነው ያስታወቀው። በዛሬ ተማጽኖ እጅግ ተጋላጭ ባላቸው ሀገሮች ዝርዝር ጅቡቲን ጨምሮ 7 የአፍሪካ ሀገሮችን አክሏል። በአሁኑ ወቅት በኮሮና ቫይረስ ባለም ዙሪያ የተጠቁት ሰዎች ቁጥር ከ3.8 ሚሊዮን ህይወታቸው ያለፈው ደግሞ ከ264,000 አልፏል። የመንግስታቱ ድርጅት የሰብአዊ ረድኤት ዋና ኃላፊ ማርክ ሎኮክ እጅግ ደሃ የሆኑት በተለይም ሴቶች ልጃገረዶችና ሌሎችም ተጋላጭ ማህበረሰቦችን አሁን ካረዳናቸው የዚያ መዘዝ ለቀጣዮቹ በርካታ አመታት ሁላችንንም ይጎዳናል ብለዋል። ለሁላችንም ጉዳቱ የከፋ ብዙ ወጪ የሚያስከትልም ይሆናል ሲሉ ነው ጨምረው ያሳሰቡት። በበርካታ ሀገሮች ባለስልጣናት የከፋውን የቫይረሱን ስርጭት ጊዜ አልፈነዋል በሚል ተስፋ ላለፉት በርካታ ሳምንታት ስራ ላይ ውለው የቆዩትን የቫይረሱን መዛመት መቆጣጠሪያ ጥብቅ እርምጃዎች ማንሳት ጀምረዋል። የጤና ጥበቃ ኤክስፐርቶች ግን እገዳዎቹን ተቻክሎ ማንሳቱ የቫይረሱ ስርጭት ተመልሶ እንዲያንሰራራ ያደርጋል ብለው ያስጠነቅቃሉ። ደቡብ ኮሪያ ላለፉት ቀናት አንድም አዲስ የቫይረሱ ተያዥ ያላገኘች ሲሆን ዛሬ ይፋ ባደረገችው አዲስ እርምጃ በሚቀጥለው ወር ትልቁ አየር መንገዷ ወደ ዩናይትድ ስቴትስ፣ ወደ አውሮፓና ወደ አንዳንድ የእስያ ሀገሮች በረራ እንደሚጀምር አስታውቃለች። የአውሮፓ መንግስታትና በዩናይትድ ስቴትስም የክፍለ ግዛት አስተዳደሮች አንዳንድ የንግድ ድርጅቶችን እየከፈቱ ናቸው። ሰዎች በጭንብል እስከተሸፈኑ ድረስ እና ማህበራዊ ርቀታቸውን እስከተጠበቁ ድረስ ወደ ምግብ ቤቶችና መደብሮች እንዲሄዱ ፈቅደዋል። የጤና ባለስልጣናት ግን ህዝቡ ይህን እርምጃ የቫይረሱ አደጋ ተወገደ የሚል የተሳሳተ አስተሳሰብ ያደርጋል ብለው ስጋታቸውን ሲገልጹ ቆይተዋል። ለአምስት ሳምንታት እንቅስቃሴዎችን ዘግታ የከረመችው ቦትስዋናም ከነገ አርብ ጀምራ ቀስ በቀስ እንደምትከፍት ነው ያስታወቀችው። በሀገሪቱ በቫይረሱ መጠቃታቸው የተረጋገጠው ሰዎች 28 ሲሆኑ በበሽታው ምክንያት ህይወቱ ያለፈው አንድ ሰው እንደሆነ ነው መንግስቱ ያስታወቀው። ምክትል ፕሬዝዳንቱ ስለምበር ሶክዋኔ መንግስት ለወረሽኙ እየሰጠ ያለውን ምላሽና የቫይረሱን ስርጭት አካሄድ በማገናዘብ ኢኮኖሚውንና ትምህርት ቤቶችን ለመክፈት ወስነናል ብለዋል። የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ከእሁዱ የጥቃት ሙከራ በተያያዘ ሽብርተኞች ሲሉ የገለጿቸውን 4 ተጨማሪ ሰዎች አስረናል ሲሉ አስታወቁ። ማዱሮ ከዚያ ቀደም ብለው መንግስቴን ለመገልበጥ የተደረገ ወረራ ተሳትፏል ያሉትን መሰረቱ ዩናይትድ ስቴትስ የሆነ የደህንነት ጥበቃ ድርጅት ባልደረባ ተላልፎ እንዲሰጥ መንግስታቸው እንደሚሞክር ተናግረዋል። ጆርዳን ጉዶሮ እሳቸውን ከስልጣን አውርዶ መንግስታቸውን ለማተራመስ ከሁለት የቀድሞ የዩናይትድ ስቴትስ ልዩ ኃይል ወታደሮች ጋር ሰርቻለሁ ብሎ በቪዲዮ የተቀረጸ በመሆኑ ከፍሎሪዳ ተላልፎ እንዲሰጠን መጠየቅ እንችላለን ነው ያሉት ማዱሮ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያለ ምክር ቤቱ ፈቃድ ኢራን ላይ በጦር ኃይል እርምጃ መውሰድ እንዲያቆሙ በምክር ቤቱ የተላለፈውን ውሳኔ በስልጣናቸው ሽረውታል። ስለምን ይህን እንዳደረጉ ፕሬዝዳንቱ ባስተላለፉት መልእክት ይሄ እጅጉን ከስድብ የሚቆጠር ነው ብለዋል። የፕሬዝዳንቱ ዩናይትድ ስቴትስን አጋሮቿንና ሸሪኮቿን ከጥቃት የመከላከል አቅም በጣሙን የሚጎዳ ነው ሲሉም አክለዋል። የዩናይትድ ስቴትስ ምክር ቤት ተወካዮች ውሳኔውን ድጋፍ ሰጥተው ያስተላለፉት በዩናይትድ ስቴትስ እና በኢራን መካከል ውጥረቱ እየተባባሰ በነበረበት ወቅት ጦርነት የማወጅ ስልጣን በኮንግረሱ እጅ ብቻ መያዙን ለማረጋገጥ እንፈልጋለን ብለው መሆኑ የሚታወስ ነው። ባለፈው ጥር ወር ፕሬዝዳንት ትራምፕ ባዘዙት የአየር ጥቃት የኢራን ጀነራል ካሲም ሱሌማኒ መገደላቸው ይታወሳል። ከቀናት ተከትሎ ኢራን ተወንጫፊ ሚሳኤል ኢራቅ ውስጥ በሚገኝ የዩናይትድ ስቴትስ ኃይሎች ላይ ጥቃት ማድረሷና ከመቶ በላይ ወታደሮች የአንጎል ጉዳት እንደደረሰባቸው ይታወሳል። በዚህ ሳምንት የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ ለ29 ወታደሮች በግዳጅ ላይ ለተገደሉ ወይም ለቆሰሉ ወታደሮች የሚሰጠውን ፐርፕል ሃርት የተባለውን ሜዳሊያ መሸለሙን አስታውቋል። በመጨረሻም ለአምስት ወራት በፖለቲካ ጎራዎች ንትርክ የከረመችው ኢራቅ ዛሬ አዲሱን ጠቅላይ ሚኒስትሯን ቃለ መሐላ አስፈጽማለች። የቀድሞ የደህንነት ሹሙ ሙስጠፋ አርካዲሚ በአውሮፓውያን አቆጣጠር ከ2003 ዓመተ ምህረት ወዲህ ስድስተኛው ጠቅላይ ሚኒስትር መሆናቸው ነው። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ።
ለሰዓት ያለም ዜና ቆንጅትን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ሚያዝያ 29 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ቆየት ብለው በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን እቅምሻን በለ።
አንድ ሰው ጎረቤትም ሊሆን ይችላል፣ እንደውም ራቅ ያለ ቦታ ሊሆን ይችላል፣ ዘመዱን ዳጁን ለመጎብኘት ወደ ግቢ ሲገባ ጤና ይስጥልኝ እዚህ ቤት አላችሁ ሆይ ብሎ ድምጽ ያሰማል። ከሩቅ አገር ከሆነ ደግሞ የሩቅ አገር እንግዳ ነን ያስገባል ሆይ ይላል። በዛን ሰዓት ተላላፊ በሽታ ቢኖር ወይም ሌላ ነገር ቢኖር ቀስ ብለው ወደዛ ይለፉ ብለው ይነግሯቸዋል።
ዶክተር ተፈሪ አባተ አደም ይባላሉ። በዩናይትድ ስቴትስ የየል ዩኒቨርሲቲ የስነ ሰብ ተመራማሪ ናቸው። ዘመን የጠገቡ ቤት ያፈራቸው መላዎች አዲሱን ወረርሽኝ ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? በሚሉ ጭብጦች ዙሪያ ላተኮረው ውይይት በባህልና ማህበረሰብ በሁለተኛው አጋማሽ ክፍለ ጊዜ መልሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ጠቅላይ ሚኒስትር አብይ አህመድ ከህግና ከህገ መንግስት ስርዓት ውጪ የመንግስት ስልጣን ለመጨበጥ የሚሞክሩ ያሏቸውን ኃይሎች በብርቱ አሳሰቡ። መንግስታቸው አገርንና ህዝብን ከጉዳት ለመጠበቅም ወሳኝ ያሉት እርምጃ እንደሚወስድ በጥብቅ አስጠንቅቀዋል። መለስካቸው አማሃ ዝርዝሩን ይዟል።
ጠቅላይ ሚኒስትሩ ዛሬ ረፋዱ ላይ ሳይታሰብ ነበር ከጽህፈት ቤታቸው በኢትዮጵያ ቴሌቪዥን በወቅቱ የሀገሪቱ አንገብጋቢ የፖለቲካ ጉዳይ ላይ መግለጫ የሰጡት። ጠቅላይ ሚኒስትር አብይ በዚህ መግለጫቸው አበክረው ያወሱት ኮቪድ-19 ሌሎችን አያሌ ሀገራዊ ችግሮችን ጨምሮ የ2012 ሀገር አቀፍ ምርጫን እንዲተላለፍ ማድረጉ ያስከተለውን ፖለቲካዊ አጣብቂኝ እንዴት ማለፍ እንደሚቻለው። ጠቅላይ ሚኒስትሩ የሚቀርቡት የመፍትሄ ሐሳቦች ሁሉንም የሚያረኩ ፍጹም እንደማይሆኑ አስገንዝበዋል። ይሁንና የመንግስታቸውን መፍትሄ ዓላማዎች በዝርዝር አስቀምጠዋል።
ስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል።
ከጥቂት ሳምንታት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ተጽዕኖ ምክንያት ቀደም ሲል ያወጣውን የምርጫ መርሃ ግብር የጊዜ ሰሌዳ ከሰረዘ በኋላ የፖለቲካ ትኩሳቱ ከፍ እያለ መጥቷል። በተለይም በሀገሪቱ ፓርላማ ለተፈጠረው ፖለቲካዊ አጣብቂኝ መፍትሄ ለመስጠት ያካሄዳቸው ጉባኤዎች እና ያሳለፋቸው ውሳኔዎችን ተከትሎ በየማዕዘኑ የሚሰጡት የፖለቲካ መግለጫዎችና የሚሰሙ ክርክሮች ወይንም አስተያየቶች የፖለቲካ ትኩሳቱን ልክና አቅጣጫዎች አሳይተዋል። ጠቅላይ ሚኒስትሩም እነዚህን ሁኔታዎች ካብራሩ በኋላ ነበረ ከህግና ከህገ መንግስቱ ስርዓት ውጪ ሊወሰዱ የሚታሰቡ እርምጃዎች ሁሉ መንግስታቸው እንደማይታገስ የገለጹት።
የፌዴራል ህገ መንግስት በአንቀጽ 50 የፌዴራል መንግስት ስልጣንና ተግባር ሲዘረዝር ቁጥር 1 አድርጎ ያስቀመጠው ህገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ይህንን ማድረግ የማንደራደርበት ህገ መንግስታዊ ግዴታችን ነው። በህገ መንግስቱና በህገ መንግስታዊ ስርዓቱ ካልሆነ በስተቀር የጭርባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል።
ጠቅላይ ሚኒስትሩ ከዚህ በመለስ በሀገሪቱ ስልጣን ለመጨበጥ የሚፈልጉ የፖለቲካ ኃይሎች በሙሉ አሰራራቸው የሀገሪቱን ህጎች የተከተሉ መሆን እንዳለበት ከመግለጽ በተጨማሪም ሰብአዊነትንም ያማከለ እንዲሆን መክረዋል።
ስልጣን የሚፈልጉ የፖለቲካ ኃይሎች የሐሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራል። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። የኢትዮጵያውያን ጫንቃ ይህንን ከሚሸከምበት ደረጃ አልፏል። የኮሮና ቫይረስ ስጋት ተጋርጦብን የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከህግ አግባብ ውጪ በውከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑን እንዲታወቅ እንፈልጋለን።
የሀገሪቱ ጠቅላይ ሚኒስትር አብይ በአሁኑ ወቅት ከሚሰነዘሩ የፖለቲካ መፍትሄ ሀሳቦች መካከል የሽግግር መንግስት መቋቋም አለበት ለሚሉት ወገኖች ግልጽ መልእክት ያስተላለፉ ይመስላል።
የሽግግር መንግስት የሚለው ሀሳብ ከህግ አንጻር ብቻ ሳይሆን ካለንበት ነባራዊ ሁኔታ በንድፈ ሀሳብም ሆነ ከሽግግር ተሞክሮ አንጻር ለኢትዮጵያ የሚሆንና የሚበጅ አይደለም። በተለይም የኮቪድ 19 ስጋት ባለበት እና የቀጠናችን ሁኔታ ለሀገር ሉዓላዊነት ስጋት በደቀነበት ወቅት የሽግግር መንግስት እንመሰረታለን ብሎ መቋጫ የሌለው ውይይት ይባል ድርድር መጀመር ኃላፊነት የጎደለው ተግባር ነው። ህገወጥ ብቻ ሳይሆን አደገኛም ነው።
ያለ ምርጫም ሆነ ህገ መንግስታዊ እውቅና በሌለው ህገወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት እንደሌለውም አስገንዝበዋል። ይህ ብቻ አይደለም፣ ከሁለት ዓመታት ወዲህ የተጀመረው ለውጥ አብዮት እንዳልሆነም አስገንዝበዋል።
በዚህ አጋጣሚ በግልጽ መታወቅ ያለበት ነገር አለ። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ህገ መንግስት ቀይረን አዲስ ህገ መንግስታዊ ስርዓት እየገነባን አይደለም። ገዢው ፓርቲም ታድሶና የህዝብ ተቀባይነቱን ጨምሮ ገና ጀምበሩ እየወጣ ያለ አዲስ ጉልበትና አቅም ያለው በቀጣዩ ምርጫ እጅግ ሰፊ የማሸነፍ እድል ያለው ፓርቲ እንጂ ተሰናባችና ጀምበሩ ያዘቀዘቀ ስብስብ አይደለም።
የኮቪድ-19 ወረርሽኝን ተከትሎ ምርጫ ቦርድ የጊዜ ሰሌዳውን ከሰረዘ በኋላ ጎልተው ከሚሰሙ ሀሳቦች መካከል የሽግግር መንግስት መመስረትና በትግራይ ክልል ደግሞ ህወሓት የራሱን ምርጫ ለማካሄድ ይፋ መግለጫ መስጠቱ የሚታወስ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገለጹ። የግብጽ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት የአቤቱታ ደብዳቤ ኢትዮጵያ ህዳሴ ግድብን ከስምምነት በፊት ለመምላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው ብለዋል። ዓለም አቀፉ ማህበረሰብ እንዲያስቆማትም ጠይቀዋል። ሰለሞን አባተ ዝርዝሩን ይዟል።
ሶስቱ ሀገሮች ኢትዮጵያ፣ ሱዳንና ግብጽ ስምምነት ላይ ከመድረሳቸው በፊት ውሃውን ኢትዮጵያ በተናጠል መምላቷ በግርጌ ሀገሮች ላይ የጎላ ጉዳት ያስከትላል፣ ሙሉ ህይወቱን አባይ ላይ ያደረገውን ከመቶ ሚሊዮን በላይ የሚሆን የግብጽን ህዝብ ህልውና አደጋ ላይ ይጥላል፣ መብቶቹንና ጥቅሞቹን ይጎዳል ይላል የግብጽ የውጭ ጉዳይ ሚኒስትር ሳሚህ ሹህሪ ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ፕሬዚደንት ስቬን ዮርገንሰን ባለፈው አርብ ሚያዝያ 23 2012 ዓመተ ምህረት ባስገቡት የአቤቱታ ደብዳቤ። ደብዳቤው በማከልም ይህንን ኢትዮጵያ የፊታችን ሐምሌ ልትጀምረው ያቀደችውን ህዳሴ ግድብን የመምላት እንቅስቃሴ ግብጽ ጨርሶ የምትታገሰው አይደለም ይላል። በአንድ በኩል በአባይ ውሃ ፍትሃዊና ሚዛናዊ አጠቃቀም ላይ ግብጽ በቀና አስተሳሰብ ስትጥር መቆየቷን፣ ግዙፍ ተለማጭነትን፣ እውነተኛ ቅን መንፈስና የፖለቲካ ቁርጠኛነትን ማሳየቷን የውጭ ጉዳይ ሚኒስትሩ ደብዳቤ ያትትና ኢትዮጵያም በግርጌ ሀገሮች ላይ ጉዳት ሳታደርስ ከታላቁ ህዳሴ ግድብ ኃይል እያመነጨች የልማት ግቦቿን ማረጋገጥ እንድትችል የሚቻላትን ሁሉ አድርጋለች ይላል። በሌላ በኩል ደግሞ ኢትዮጵያን በአደናቃፊነት ውዥንብር በመፍጠር ዓለም አቀፍ ግዴታዎቿን እና ድንጋጌዎችን እንዲሁም የግርጌ ሀገሮችን መብት ባለማክበር ይከሳል ደብዳቤው። በ2008 ዓመተ ምህረት በኢትዮጵያ በሱዳንና በግብጽ መካከል ካርቱም ላይ የተፈረመውን የመርሆች ስምምነትም ጭምር መጣሷን በመጥቀስ የክሷን ይዘት አስፈታለች ግብጽ። የግብጽ አቤቱታ ኢትዮጵያ ግድቡን መሙላትን ጨምሮ በሶስቱ ሀገሮች መካከል ስምምነት ሳይደረስ አንዳችም ስራ እንዳታከናውን ዓለም አቀፉ ማህበረሰብ እንዲያስቆማት በዩናይትድ ስቴትስና በዓለም ባንክ የተዘጋጀውን የስምምነት ሰነድ እንድትቀበልም ግፊት እንዲያሳድርባት ይጠይቃል። ይህንን የግብጽን ክስና አቤቱታ የኢትዮጵያ መንግስት እንዴት ይመለከተዋል? ምላሽስ በኦፊሴል ይሰጥ ይሆን? ወደ ውጭ ጉዳይ ሚኒስቴር ደውዬ የመስሪያ ቤቱን ተጠባባቂ ቃል አቀባይ አቶ አምሳሉ ትእዛዙን ጠይቄያለሁ።
ግብጽ በጻፈችው ደብዳቤ ላይ የተቀመጡ ክሶች በሙሉ መሰረተ ቢስ ናቸው። በኢትዮጵያ እይታ ሲጀመር በየትኛውም መልኩ አሁን በሚሉት መልኩ የተደረሰ ስምምነት የለም። ከመጀመሪያውም ኢትዮጵያ ግድቡን ስትጀምር ግንባታውን እንዴት ማስኬድ እንዳለባት ያስቀመጠችው አካሄድ አለ። በተለይም ደግሞ በየትኛውም በተደረጉ ውይይቶች ግድቡ መሙላት ሳይጀመር ይቆያል የሚል አንዳችም የተደረሰ ስምምነትም የለም። መሰረተ ቢስ የሆነ ሀሳብ ነው የሚያነሱ ሲጀመር። ኢትዮጵያ ሰነዱን ደርሷት በአግባቡ እያየችው እየተመለከተችው ነው ያለው። ለቀረበው ጥያቄ ምላሽ ትሰጥበታለች። በኢትዮጵያ እምነት ግን እንደዚህ አይነት ነገሮች በጸጥታው ምክር ቤትም ሆነ በሌላ አካል ሊፈቱ የሚችሉ አይደሉም የሚል እምነት ነው ያለን። ችግሩ ሊፈታ የሚችለው በሶስቱ ሀገሮች በሚደረግ ቀጥተኛ ውይይት ነው የሚል እምነት ነው ያለን። እስካሁን ድረስም አበረታች ውይይቶች ተገኝተዋል። ኢትዮጵያም በነበሩ ውይይቶች ኢኒሼቲቭን ከመውሰድ ጀምሮ ጉልህ ሚና የተጫወተችበት ሁኔታ ነው ያለው። የኢትዮጵያ አቋም ግልጽና ግልጽ ነው። በሶስቱ አገሮች በሚደረግ የግልጽና ቀጥታ ውይይት ብቻ ነው መፍትሄ ሊያገኝ የሚችል የሚል አቋም ነው ያለው።
ከተጠባባቂ ቃል አቀባዩ ጋር ያደረኩት ሙሉ የቢላይቭ የቪዲዮ ቃለ ምልልስ በፌስቡክ እና ሌሎችም ገጾቻችን ላይ ይሰፍራል። ተከታተሉት። ሰፋ ያለ ዘገባ ከሰሞኑ ይዤ መለሳለሁ። ሰሎሞን አባተ ነኝ ለአሜሪካ ድምጽ ዋሽንግተን።
ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ከገባበት ካለፈው መጋቢት ወር አንስቶ በአንድ ቀን ከፍተኛ ቁጥር ያለው ለኮሮና ቫይረስ የተጋለጡ ሰዎች ሲዘገብ የመጀመሪያ የሆነውን ሀዝ ዛሬ ይፋ አድርጋለች። ባለፉት 24 ሰዓታት ውስጥ በተደረገ ምርመራ ለቫይረሱ መጋለጣቸው ከተገለጸው 29 ሰዎች ውስጥ 19ኙ የጉዞ ታሪክም ሆነ ለቫይረሱ ከተጋለጠ ሰው ጋር ንክኪ እንደሌላቸው የጤና ሚኒስቴር ያወጣው መረጃ ያሳያል። የጤና ሚኒስቴር የዕለቱን ሪፖርት ይፋ ካደረገ በኋላ ደግሞ የትግራይ ክልል 4 ሰዎች ለቫይረሱ መጋለጣቸው በተናጠል አስታውቋል። የመናበብ ችግር ተፈጥሯል ያሉት የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ከክልሉ ጋር እየተነጋገርን ነውም ብለዋል። ለቫይረሱ የተጋለጡ ሰዎች ቁጥር እየጨመረ መምጣት ምክንያቱ እየታየ ያለው መዘናጋት መሆኑንም ዶክተር ተገኔ ረጋሳ ለአሜሪካ ድምጽ አብራርተዋል። ከእስክንድር ፍሬው ጋር ያደረጉ ቃለ ምልልስ የሚጀምረውም ይህንኑ መዘናጋት ያሉትን ከሚያስረዱበት ነው።
ምንድነው ምክንያቱ የሚለው ደግሞ ባለፈው ጊዜ የተለያዩ መግለጫዎችን ስንሰጥ እንደነበረው የመዘናጋት ውጤት ነው የሚል እይታ ነው ያለንኛ። መጀመሪያ አካባቢ ላይ ያው የሚዲያ ባለሙያዎች ሁላችሁም ሲሰሩ እንደነበረው ህብረተሰቡ የማንቃት ህብረተሰቡ ጥንቃቄ እንዲያደርግ ሰፊ ስራዎች ተሰርቷል በሚዲያም በሌላም ቻናል። ከዛ አንፃር የመደናገጡ ሁኔታ ነበረ። ከዛ ደግሞ የማረጋጋት እንዳይደናገጥ ነገር ግን ከፍተኛ ጥንቃቄ እንዲያደርግ ህብረተሰቡ በተለያዩ ትምህርቶች የተለያዩ የሚዲያ እና የኮሙኒኬሽን ስራዎች ተሰርቷል። ነገር ግን በመሃል ላይ የሚወጡ የላብራቶሪ ውጤቶች አነስተኛ የመሆን የሚያገግሙ ሰዎች ቁጥር ደግሞ ከፍተኛ የመሆን ጋር ተያይዞ መዘናጋቶች በመሃል ላይ ተፈጥሯል። ከዛ ተነስተንኛ ይሄ መዘናጋት በጣም አደገኛ እንደሆነና እንደሚያስፈራ ተደጋጋሚ መግለጫዎችን ስንሰጥና ማስተማር ጀምረን ነበር። ይሄ ትናንትናና ዛሬ የተገኘው ውጤትም የሚያሳየው የመደናገጥ የመዘናጋት ውጤት ነው የሚል እይታ ነው ያለን። አሁንም በፍጹም መዘናጋት አያስፈልግም። ይህ በአንድ ቀን የ24 ሰዓት የላብራቶሪ ምርመራ ውጤት ነው ይሄ የሚያሳየው። 25 ቀላል አይደለም። ከተዘናጋን ደግሞ ከዚህ በላይም ሊመጣ ይችላል።
እስቲ ወደ ቁጥር እንግባ ዶክተር ተገኔ። እንግዲህ ዛሬ 25 ሰዎች በአንድ ቀን በኮሮና ቫይረስ መያዛቸው መረጋገጡ ብቻ አይደለም፣ 19ኙ ከነዚህ ውስጥ የውጭ ሀገር የጉዞ ታሪክና ከበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል። ይሄ በራሱ በአንዳንድ ወገኖች ዘንድ ድንጋጤን ፈጥሯል። በማህበረሰቡ ውስጥ መስተራጨት ጀመረ ወይ? እስካሁን ስንሰማ የነበረው በአብዛኛው ከውጭ ሀገር ከመጡትና በማቆያ ውስጥ ከነበሩ ሰዎች መካከል የሚገኝ ወይም በቫይረሱ ከተያዘ ሰው ጋር ንክኪ ካላቸው ሰዎች ላይ የሚገኝ ነበር። የዛሬ ግን 19ኙ ከ25ቱ የውጭ ሀገር ጉዞ ታሪክና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል። እና ይሄ በተመለከተ እናንተ ግምገማ ምንድነው ዶክተር ተገኔ?
አዎ የጉዞ ታሪክና ንክኪ የሌላቸው ጥሩ እየጨመረ መምጣቱ እውነት ነው። የዛሬው በአጠቃላይ እየተጣራ ነው ያለው። እያንዳንዱ ማጣራት ግን የስራዎች እየተሰሩ ነው ያሉት። እስካሁን ከተያዙት ጉዞ ታሪክና ንክኪ የሌላቸውን ህሙማን ስናይ ከቁጥር አንጻር ሲግኒፊካንት ነው ባይባልም በጣም እንደሚያሳስብ፣ በተለይ የዛሬው የሚደረገው ማጣራት እንዳለ ሆኖ እንደሚያሳስብ ነው የሚያሳየው። ስለዚህ ይሄ በሽታ ካልተቆጣጠር ነው ጥንቃቄዎች ካልተደረጉ፣ በጤና ሚኒስቴር፣ በጤና ባለሙያዎች፣ በመንግስት የተወሰኑ ውሳኔዎች ተግባራዊ ካልተደረጉ ወደ ኮሚኒቲው የማይገባበት ምንም ምክንያት የለም። ከተሰራ ግን ሁሉም ከእያንዳንዱ ከራሱ ጀምሮ ከቤቱ ጀምሮ ተግባራዊ ካደረገ እና ጥንቃቄ ካደረገ የበሽታውን መከላከልና መቆጣጠር ይቻላል። አለበለዚያ ግን ወደ ኮሚኒቲ አልገባም፣ የውጭ ጉዞ ታሪክ ያላቸው ብቻ ነው የሚበዛው፣ ከነሱ ጋር ንክኪ ያላቸው ሰዎች ናቸው የሚበዛው ብለን እጃችንን አጣጥተን ከተቀመጥን የሚደርሰው አደጋ የከፋ ሊሆን ይችላል። ስለዚህ ይሄ ዓለም ላይ ያለው ነባራዊ ሁኔታ የሚያሳየው አንድ አካባቢ ላይ ደርሶ ሌላኛው አካባቢ የማይደርስበት ምንም ምክንያት የለም። ስለዚህ መዘናጋት በፍጹም አያስፈልግም።
ግን ዛሬ ላይ 19ኙ የውጭ ሀገር ጉዞ ታሪክና ከበሽታው ከተያዘው ጋር ግንኙነት የሌላቸው ይላል። እሱ ገና እየተጣራ ነው ያለው ዶክተር ተገኔ?
አዎ እስካሁን ባለው ሪፖርት እንዳወጣ ነው የጉዞ ታሪክ ኪ የላቸው የሚል ሪፖርት ነው የመጀመሪያ ሪፖርት የወጣው የሚያሳየው። ባለን አሰራርና ፕሮቶኮል መሰረት ምን ነው የምናደርገው? እንደዛ አይነት ሪፖርቶች ያጋጥሙ እያንዳንዱን የ19ኙንም ሰዎች ለየብቻ የማጣራት ስራ ይሰራል። የመጀመሪያ ሪፖርት ያንን አሳይቷል። ከዛ ምንድነው ምክንያቱ? የት አካባቢ ናቸው? ለማን ናቸው? ከዚህ በፊት የት አካባቢ ሄደዋል? የመሳሰሉ ፕሮቶኮል ውስጥ ያሉ ያንን ጠብቀን የማጣራት ስራ እንሰራለን። ይሄ በ19ኙ ብቻ ላይ ሳይሆን ከዚህ በፊትም በዚህ አሰራር ነው የሚሰራው። ያንን ስራ ተጀምሯል። እሱ እንዳለቀ የመጨረሻውን የማረጋገጥ ስራ እንደጨረስን እንገልጽ ይሆናል።
እንግዲህ ከአካባቢ አንጻር የሚገለጻችሁት አንድ ዛሬ ከመያዛቸው ከተረጋገጠው በቫይረሱ 25 ሰዎች ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ከሀዲያና ከምባታ ዞን 2 ከኦሮሚያ ክልል ቦረና ለይቶ ማቆያ አዲስ አበባ ዙሪያ ከዛም አሉ። ነገር ግን አብዛኛዎቹ ከአዲስ አበባ ናቸው ዶክተር ተገኔ። 21 በአንድ ቀን በቫይረሱ የተያዙ 21 ሰዎች በአንድ ቀን ሪፖርት ሲደረግ የመጀመሪያው ነውና ምንድነው ይሄ ምክንያት? ዋና ከተማው አዲስ አበባ ውስጥ ያው በቫይረሱ ከተያዘ ሰው ጋር ንክኪ እንዳላቸው ያልተረጋገጠ ነገር እንደተጠበቀ ነው ብለውኛል። ያልተረጋገጠ 21 ሰዎች በአንድ ቀን ተገኝተዋል እና ምንድነው መልእክቱ ለከተማዋ?
አዲስ አበባ እንግዲህ የዋና ከተማችን ናት። ብዙ ሰፊ እንቅስቃሴ የሚደረግባት ከተማ ነው። የመጀመሪያ በኮሮና ቫይረስ ፖዚቲቭ ሆኖ የተገኘውም እንደምታስታውስ አዲስ አበባ ላይ ነው። አዲስ አበባን ከሌሎች ክልሎች የሚለዩት ብዙ ነገሮች አሉ። አውርፊ የህዝብ ብዛት፣ ሰፊ እንቅስቃሴዎች፣ ንግድ፣ የትራንስፖርቱን ሁኔታ፣ ከውጪ ደግሞ ጋር ያለውን ትስስር። አፍሪካ ህብረት እዚህ ነው ያለው፣ ትስስር አላት፣ መዲና ናት አዲስ አበባ። ስለዚህ አዲስ አበባ ተጋላጭ እንደሆነች ምንም ጥርጣሬ የለውም፣ ከሌላውም በበለጠ መልኩ ማለት ነው። ከዚህ ጋር ተያይዞ አዲስ አበባ ላይ በዚህ መልኩ መከሰቱ ከነዚህና ከመሳሰሉት ጋር ሊያያዝ ይችላል። ዋናው ነገር ግን ሁላችንም እንደምናየው ውጪ ላይም ስንዘዋወር እያየን እንዳለ ነው በጣም ብዙ መዘናጋት። አንዳንዱ ጋር የገጠሩ አካባቢ ተሽሎ ነው ያገኘ ነው ባለን መረጃና ባደረግነው ጉብኝትና ቅኝት ያው መዘናጋት፣ አንድ ላይ መሰባሰብ፣ አካላዊ ርቀትን መራራቅን የምንለውን አለመጠበቅ ብዙ ቦታዎች ይታያሉ። ከዚህ በፊት በጥሩ ሁኔታ የተጀመሩ በመስሪያ ቤቶች በግል በመንግስት መስሪያ ቤቶች አካባቢ ንጽህና አጠባበቅ የውሃ አቅርቦት የሳሙና አቅርቦት ጥሩ ነበር። በመሃል ግን አሁን ላይ መዘናጋቶች መቀዛቀዝ ታይቷል። ይሄ ለኛ ያሳስበናል። ህዝቡንም ማሳሰብ አለበት። በጣም ትኩረት ልንሰጥ ይገባል። በመንግስት የተወሰኑ ውሳኔዎች የወጣውን የአስቸኳይ ጊዜ አዋጁ ማክበር በጣም አስፈላጊ ነው የሚሆነው። ይሄ የጤና ጉዳይ ነው፣ የራሳችን ነው። ህብረተሰቡ በራሱ ንቁ ሆኖ ይሄንን ተግባራዊ ማድረግና ተግባራዊ በማያደርጉ ላይ ደግሞ ተጽዕኖ መፍጠርና እርምጃ መውሰድ ይጠበቅበታል። ስለዚህ አዲስ አበባን በተለየ መልኩ ነው ማየት ያለብን። አሁን የደረሱበት አደገኛ ሁኔታ ውስጥ የገቡበትና ከዛ መውጣት የተሳናቸው ከጋድ የተነሳ ነው አብዛኛዎቻቸው ማለት ነው ዓለም ላይ። ስለዚህ ህዝባችንም የአዲስ አበባ ከተማ ነዋሪም ይሁን ሌላው መዘናጋት በጣም አደገኛ መሆኑን አውቆ በጣም ጥንቃቄ ማድረግና የሚወሰዱ ጥንቃቄ እርምጃዎችን በራሱ ላይና በቤተሰቡ እንዲሁም በአካባቢው ላይ መውሰድ ያስፈልጋል የሚል መልእክት አለኝ።
ኢትዮጵያ ዛሬ ሪፖርት ያደረገችው 29 ነው 25 ነው። ምክንያቱም የትግራይ ክልል 4 ሰዎች በለይቶ ማቆያ ያሉ በኮሮና ቫይረስ መያዛቸውን ሪፖርት አድርጓልና ጤና ሚኒስቴር ይፋ ያደረገው 25 ነው። እዚህ ዝርዝሩ ላይ እንደማየው ደግሞ 25ቱ ሰዎች ከደቡብ ከአዲስ አበባና ከኦሮሚያ መሆናቸው ነው የሚያሳየውና እዚህ ላይ ለምን ሁለቱ አንድ ላይ አልተደመረም?
የሀገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደረገው ዘግይቶ ነው እንዳየው ኦንላይንም ማየት ይቻላል። ስለዚህ ጠዋት የወጣው የ25ቱ ላይ አልተካተተም ትግራይ ክልል አሁን ላይ ሪፖርት ያደረገው ማለት ነው። ስለዚህ ኢትዮጵያ 25 ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስቷል። እሱን ከክልሉ ጋር እየተነጋገርን ነበር ቅድምም። መናበብ ያስፈልጋል ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ ዳገር አቀፍ እንዲገለጽና ሰዓቱን ተጠብቆ አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። ከዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንዳገር አቀፍ መገለጹ ተቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የዛሬው ግን የተፈጠረው የ25ቱ ጠዋት ላይ ነበር ረፋዱ ላይ የተገለጸው። ይሄኛው ደግሞ ዘይቶ ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንፃር የተፈጠረ ክፍተት ነው ለዋጋስ።
ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምጽ ሬዲዮ አርማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ለተሰጠኝ እድል።
አድማጮች፣ እስክንድር ከኢትዮጵያ የጤና ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተር ዶክተር ተገኔ ረጋሳ ጋር ያደረገው ቃለ ምልልስ ሰፊ ነው። ተከታዩን በነገው ምሽት እናቀርባለን። ለአሁኑ ግን ዶክተር ተገኔ ረጋሳንና እስክንድርን አመሰግናለሁ። ዜር ይስጥልን። በትግራይ ክልል ለመጀመሪያ ጊዜ 4 ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ ተረጋገጠ። ሰዎቹ ከጅቡቲ ገብተው በአስገዳጅ ለይቶ ማቆያ ማዕከል የነበሩ መሆናቸውን የክልሉ ጤና ቢሮ አስታውቋል። ይህም አሃዝ የጤና ሚኒስቴር በዛሬው ዕለት ይፋ ካደረገው 25 ለቫይረሱ መጋለጣቸው የተረጋገጡ ሰዎች ተጨማሪ ነው። ንጌታ ጽፋ ተከታትሎታል።
የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሃጎስ ጎደፋይ ለክልሉ ቴሌቪዥን ጣቢያ በዛሬው ዕለት ከቀትር በኋላ እንደተናገሩት በመቀለ ከተማ በአስገዳጅ ለይቶ ማቆያ ማዕከል ተለይተው የነበሩ 4 ወንዶች በኮሮና ቫይረስ እንደተያዙ አስታውቀዋል። በቫይረሱ የተያዙ ሰዎች ከጅቡቲ ወደ መቀለ የመጡ መሆናቸው ተገልጿል። አንድ የ30 3 አመት የከባድ መኪና አሽከርካሪ እንዲሁም የ28 አመት 25 እና 24 እድሜ ያላቸው 3 የአሽከርካሪ ረዳቶች ናቸው በቫይረሱ የተያዙት ተብሏል። እስካሁን በትግራይ በ608 ሰዎች የኮሮና ቫይረስ ምርመራ ተካሂዷል ተብሏል። ምርመራው ከተደረገላቸው 268 ሰዎች ከጅቡቲ ወደ መቀለ የመጡ ሆነው በዛሬው ዕለት 4ቱ በቫይረሱ እንደተያዙ ተረጋግጧል። ይህ የተገለጸው መረጃ የጤና ሚኒስቴር በዛሬው ዕለት በኢትዮጵያ 25 በቫይረሱ የተያዙ ሰዎች እንዳሉ ከገለጸው ሌላ ተጨማሪ ነው። በዛሬው ዕለት አዲስ አበባ ከተማና እንዲሁም በኦሮሚያና ደቡብ ክልሎች ናቸው ቫይረሱ የተገኘባቸው ተብሎ የተገለጸው። በትግራይ ዛሬ ቫይረሱ የተገኘባቸው ተብለው የተገለጹ ሰዎች ሪፖርት ለምን ከጤና ሚኒስቴር ለሳው ሪፖርት ተካቶ አልተገለጸም የሚል ከክልሉ ጤና ቢሮ አመራሮች መረጃ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ደቡብ ኢትዮጵያ። በደቡብ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በተቀሰቀሰ የኮሌራ ወረርሽኝ ከ40 በላይ ሰዎች ሳይሞቱ እንዳልቀሩ የአካባቢው ነዋሪዎች ለአሜሪካ ድምጽ ገለጡ። አስፈላጊውን የጤና አገልግሎት ድጋፍ አላገኘንም የሚሉት የአካባቢው ነዋሪዎች ተጨማሪ አገር አቀፍ ወይም ዓለም አቀፍ ድጋፍ ካላገኙ በወረርሽኙ በርካታ ሕዝብ ሊያልቅ ይችላል ሲሉ ስጋታቸውን ተናግረዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካዛ በበኩላቸው የሕክምና እርዳታ ፍለጋ ወደ ጤና ተቋማት መጥተው ሕይወታቸው ያለፉ ሰዎች 11 መሆናቸውን ተናግረው በቤታቸው ያሉ በወረርሽኙ ሳቢያ ሕይወታቸው ያለፉ ነዋሪዎች ቁጥር 10 መሆኑን መረዳት ችለናል ነው ያሉት። በሰው ሕይወት ላይ ጉዳት ሳያደርስ መከላከል ያልተቻለው የጤናው አገልግሎት ዘርፍና አጠቃላይ የመንግስት ትኩረት የኮሮና ቫይረስን ወረርሽኝ በመከላከል ላይ በመሆኑና የወይጦ ወንዝ በመበከሉ ነው ይላሉ። የዋታው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው።
በደቡብ ኦሞ ዞን የዳስነች ወረዳ ነዋሪ አቶ ጆን ሎሜላ እንዳሉት በወረዳው በተከሰተ የኮሌራ ወረርሽኝ ከ40 የሚበልጡ ሰዎች ሕይወታቸው አልፏል።
በሚገርም ፍጥነት ከመንደር ወደ መንደር ከቀበሌ ወደ ቀበሌ እያዳረሰ ህዝቡን በጣም እያንቀላታ ነው። ህዝቡ በጣም ከባድ አደጋ ላይ ነው አሁን ያለው። ዛሬን እንዲሁም ከቀበሌ ነው የመጣው ድጋፍ ለመሰጥ። በወጣቶች ተወካክለን ሄደን ያለው ነገር ህዝቡን የተጎዳውን ሰው ከዛ ከውስጥ ለማውጣት አንዳንድ ቦታ ለመኪና ለመግባት የማይመችም በጀልባ ነው። ጀልባ እጥረት አለ እዚህ አካባቢ እና የተወሰነ ሰዎችን አወጥተናል። አንዳንድ ቦታ ላይ መግባት አልቻለም። ካረንትን ህይወታቸው ያለፈ ሰው ቁጥር ከዛ በላይም ሊሆን ይችላል። ግን እሱ አሁን ብነግር የተረጋገጠ ቁጥር
ብዙ ሰው የሞተው የትኛው አካባቢ ነው?
ብዙ ሰው የሞተው ሎየሬ የሚባል ቀበሌ እና ቡቧ የሚባል ቀበሌ። ቡቧ ማለት ደረቃ መሳይ በዛ በኬንያ ጠረፍ ላይ የሚገኝ ቀበሌ ነች ቡቧና።
አቶ ባንተው ሰናበበ በበኩሉ በወረዳው በተለያዩ ቀበሌያት የኮሌራ ወረርሽኝ ተከስቶ በርካቶች በበሽታው የተያዙ መሆናቸውን ተናግሮ ለወረርሽኙ ትኩረት እንዳልተሰጠው ተናግሯል።
ነርሶች ብቻ ናቸው። በእነዚህ ነርሶች አቅም ይህ ኮሌራ ሆነ በሽታ መቋቋም አልቻሉትም። የመንግስት ድጋፍ የተለያዩ ተቋማትንም ድጋፍ ይፈልጋሉ። ግን ተቋማቱ መንግስትም ድጋፍ ያደረግ አይደለም። ይህንን ጉዳይ መንግስት የሸፈን አለው ለህብረተሰቡ ማለት ነው። በአሁኑ ሰዓት የጤናም ባለሙያዎችም የተለያዩ እርዳታዎችም አልሚ ምግቦችም ካልደረሱ በዚያ አካባቢ ያለ ጎሳ ሊከፋ የሚችልበት ደረጃ ላይ ነው። በአሁኑ ሰዓት ማለት አርብቶ አደሮች ናቸው። ኮሞን ዛንስቶ እስከ ቱርካና ያለውን አካባቢ ላይ የሚኖሩ አርብቶ አደሮች ነው በሽታው ያጠቃያለው። ታማሚዎች ራሱ እስከ ሕክምና ቦታ ወይም እስከ ጤና ጣቢያ ድረስ ለመድረስ በሚያደርጉት ሂደት ላይ መንገድ ላይ ሁላ እየሞቱ ነው ያለው።
የአካባቢው ጤና ባለሙያዎች ያለ በቂ የሕክምና መሳሪያ ጥረት ያደርጉ ቢሆንም ከአቅማቸው በላይ ሆኗል ያሉት አስተያየት ሰጪዎች መንግስት በቂ የጤና ድጋፍ እያደረገ አለመሆኑን ገልጠው አገር አቀፍ ድጋፍ ከተቻለም የዓለም አቀፍ ድርጅቶች ጣልቃ ካልገቡ በስተቀር በርካታ ሕዝብ በወረርሽኙ ሊያልቅ እንደሚችል ጠቁመዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በዳስነች ወረዳ የኮሌራ ወረርሽኝ ከተከሰተ 3ኛ ሳምንት መግባቱን ተናግረው 786 ሰዎች በወረርሽኙ ታምመዋል ብለዋል። ለሕክምና ወደ ጤና ተቋም መጥተው የሞቱ ሰዎች 11 መሆናቸውን ገልጠው በቤታቸው ያሉ በወረርሽኙ ሕይወታቸው ያለፈባቸው ደግሞ 10 መሆናቸውን ለማወቅ ችለናል ብለዋል። የወረርሽኙ መንስኤ የኦሞና የወይጦ ወንዝ መበከል መሆኑን ተናግሯል።
ኮሌራ 50% ገዳይ ነው። በመሰረቱ ካልደረክ ፈጥነህ ከመቶ ሰዎች 50 ወዲያውኑ መሞት የሚችል ነው። ስለዚህ ከዚህ ጋር ተያይዞ ያው መጨረሻ ሩደልፍ ጫፍ ላይ ነው እንግዲህ ዳስነች ወረዳ ያለችው። ትንሽ ከበድ ያለ ነበር። አሁን ግን በጥሩ ደረጃ እየሰራን እንገኛለን።
አቶ አቅናው እንዴት ነው መከላከል ያልተቻለው ታዲያ? አንደኛ ልምድ አላችሁ እዛ አካባቢ ከታሳስ ወር ጀምሮ የኮሌራ ወረርሽኝ አለ። ሁለተኛ ነገር ደግሞ መንስኤው ምን እንደሆነ በውል ይታወቃል። የወይጦ ወንዝም ይሁን የኦሞ ወንዝ የተበከሉ ለዜጎች ሕይወት ህልፈት ለኮሌራ ወረርሽኝ ምክንያት እንደሆነ ይታወቃልና ለምንድን ነው መከላከያ ያልተቻለው?
ኮቪድ ቀላል ጫና አልፈጠረም ሁላችን ላይ። ወደ ኮቪድ በማተኮር ሁሉም የጤና አገልግሎቱ ላይ የተወሰነ ቻለንጅ ገጥሞናል። ጤና አገልግሎቱ ብታይ በጣም ፈተና ውስጥ ገብቶ አሁን እየተመለሰን ነው። እናቶች ነጻናት ላይ በሁሉም ላይ ይህን ምንም ማይካል ወደዚህ ሁላችን ዳይቨርት አለ። ኮሌራ ላይ ውጤታማ የምትሆነው ውሃ አቅርቦትና ሽንት ቤት ላይ መስራት ነው። መሰረታዊ ኢንተርቬንሽን ይባላል። እንግዲህ እንደምታውቀው ያ ቀጠና ውሃ አቀር ነው፣ ከብቶ አደር ነው። ኮሚ ሽንት ቤት አጠቃቀሙ ባህሉም ገና ብዙ ስራ የሚፈልግ ነው። ውሃ አቅርቦቱም በቂ አይደለም። አጠቃላይ ውሃ አቅርቦት ለዛ ኮሚኒቲ በቂ መጠን ላይ ወሰደ። ህይወታቸውም በደንብ ዲፔንደንት የሆነው አንዱ ወይጦ ወንዝ ነው። በዚህ በምስራቅ በኩል በሚራብ በኩል ደግሞ ኦሞ ወንዝ ነው። ሁለት ወንዞች ነው ደቡብ ኦሞ አካባቢ የሚይዘውና ትልቁ ቻለንጅ ከሰሜናዊ ወደ ደቡባዊ ውሃው የሚፈሰው አቅጣጫ ላይ ከአናቱ እየተበከለ ስለሚሄድ አንዱ ውሃው የተበከለ ነው። እንግዲህ ያንን ኦሞ ወንዝ በጣም ግዙፍ ወንዝ ነው። ምንም ትሪት አድርገን ትችለው አይደለም።
ድጋፍ እየተደረገ አይደለም የሚል ቅሬታ ይቀርባል። የክልሉ መንግስትም ሆነ የዞን የጤናው ዘርፍ ድጋፍ ዝቅተኛ ነው ብለው ቅሬታ ወይም ወቀሳ እየቀረበባቸው ይገኛልና ስለዚህ ምንድን ነው የሚሉት? አተዋቅ ነው
መረጃው በተገኘ ፍጥነት ለመደጋገፍ የሞከርነው ያው ልምዱም ስላለ እኛንም እየፈተነን ያለ ግን መረጃውን ካገኘን ጊዜ ጀምሮ ጥፍር ብርብ እያደረገን ያለ።
በደቡብ ኦሞ ዞን በሚገኙ በሰላማጎ፣ በበና ጸማይ፣ በማልና ሐመር ወረዳዎች የኮሌራ ወረርሽኝ ተከስቶ 2200 የሚደርሱ አርብቶና አርሶ አደሮች መታመማቸው አይዘነጋም። በዳስነች ወረዳ ደግሞ የኮሌራ ወረርሽኝ ሲከሰት ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችን ነው። ወደ ዓለም አቀፍ ዘገባ ነው የምናልፈው። የአፍሪካ ሀገሮች የኮሮና ቫይረስ ወረርሽኝን መዛመት ለመከላከል በያዙት ጥረት የዩናይትድ ስቴትስን ያህል የረዳቸው የለም ሲሉ አንድ የዩናይትድ ስቴትስ የአፍሪካ ጉዳዮች ከፍተኛ ዲፕሎማት ተናገሩ። ዩናይትድ ስቴትስ ለዓለም አቀፉ የጤና ድርጅት WHO የምታዋጣውን ገንዘብ ያገደች ቢሆንም የአፍሪካ ሀገሮች ወረርሽኙን ለመከላከል በሚያደርጉት ጥረት ግን ወሳኝ ሚና መጫወቷን ቀጥላለች ሲሉ አምባሳደር ቲቦር ናጅ የተናገሩትን ጠቅሳ የአሜሪካ ድምጽ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ዝርዝር አዳነች ፍስሐዬ ይዛ ቀርባለች።
ዩናይትድ ስቴትስ ለ20 ዓመታት ያህል የጤና ሰራተኞችን በማሰልጠን የጤና ጥበቃ ስርዓታቸውን በመገንባት ተግባርና ከዛም በላይ የአፍሪካ ሀገሮችን ረድታለች ብለዋል ቲቦር ናጅ። በአሁኑ ወቅት ይህ ስራ በዩናይትድ ስቴትስ ከ70ሺ በላይ ህይወት ባጠፋ አፍሪካ ውስጥ ደግሞ እስካሁን ባለው ጊዜ 1ሺ የሚሆኑ ሰዎችን በገደለው ቫይረስ እየተፈተነ ነው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር የሆኑት ቲቦር ናጅ ትላንት በአፍሪካ ዙሪያ ካሉት ጋዜጠኞች ጋር በስልክ ተነጋግረዋል። ቲቦር ናጅ አክቹዋሊቲ
We are by far the largest donor nation to Africa and our impact is felt across the board.
ለአፍሪካ ከማናቸውም የበዛ ረድኤት የምንሰጠው እኛ ነን። በመላ አፍሪካ የሚንጸባረቅ ነገር ነው። አሁን በኮቪድ-19 ከኛ የበለጠ የምትረዳ ሀገር የለችም። ዩናይትድ ስቴትስ በዓለም ደረጃ ቫይረሱን ለመታገል ከመደበችው 780 ሚሊዮን ዶላር ወደ 250 ሚሊዮን ዶላር የሚሆነው በአፍሪካ ላይ የሚውል ነው በማለት ቲቦር ናጅ አስረድተዋል። ነገር ግን ዩናይትድ ስቴትስ ኮሮና ቫይረስን በመታገል ላይ ላለው የዓለም የጤና ድርጅት የምታዋጣውን ገንዘብ እንደምታግድ በቅርቡ አስታውቃለች። ታዲያ ይህ እርስዎ ከሚሉት ጋር እንዴት ይጣጣማል ሲል አንድ ጋዜጠኛ ጥያቄ አቀረበ። የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም የዩናይትድ ስቴትስ ውሳኔ አሳዛኝ ነው ብለውታል። ውሳኔውን የሚነቅፉ ሰዎች ደግሞ በዓለም ደረጃ ለማስቀረት ይቻል የነበረውን ሞት ያስከትላል በማለት ስጋታቸውን ገልጸዋል። ቲቦር ናጅ በበኩላቸው
We are undertaking a 60 to 90 day evaluation of the world health organization. ከተሰጣ ከተናት
ባሉት ጊዜያት ውስጥ የዓለም የጤናው ድርጅት ለአስቸኳይ የኮቪድ-19 ሁኔታ የሚሰጠውን ምላሽ እየገመገምን ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የዓለም የጤና ድርጅት ተልእኮ በዓለም ደረጃ የቫይረሱን መዛመት መከላከል ነው፣ ነገር ግን አላደረገውም ብለዋል። ይህም የመጀመሪያው የስኬት ጉድለት አይደለም። ለዓለም አቀፍ የገንዘብ ድርጅት ከማናቸውም የበዛ ገንዘብ ስነዋጣ ቆይተናል። ከግብር ከፋዮች የሚገኘው ከ400 እስከ 500 ሚሊዮን ዶላር የሚሆነው ገንዘብ እንዴት ጥቅም ላይ እንደዋለ የመከታተል ኃላፊነት አለብን። ስለሆነም ትክክለኛው አገላለጽ መዋጮውን ማቋረጥ ሳይሆን በግምገማው ሂደት ወቅት መዋጮውን ማቆየት ነው ብለዋል የአፍሪካ ጉዳይ ከፍተኛ ባለስልጣን። ባለስልጣኗ ያይዘው ዩናይትድ ስቴትስ ለአፍሪካ የላከችውን ወይም ለመላክ ያቀደችውን ለመተንፈስ የሚረዱ መሳሪያዎችም ጭምር ምን ያህል እንደሆነ ለመግለጽ እንደማይችሉ ተናግረዋል። ደቡብ አፍሪካ ከአህጉሪቱ የበዙ የኮሮና ቫይረስ በሽተኞች እንዳሉ አታውቋል። በሀገሪቱ ስለ ኮቪድ-19 የሚያማክረውን ኮሚቴ የሚመሩት ፕሮፌሰር ሳሊም አብዱል ካሪም ወረርሽኙን ለመቋቋም የቻሉት የአፍሪካ ሀገሮች ለዓለም ማህበረሰብ ሊያጋሩት የሚችሉ ብዙ ነገር አለ ብለዋል።
I think the one thing we really learned a lot is about how to share information quickly. And we have many ways in which we do.
አንድ ብዙ የተማርንበት ነገር ቢኖር መረጃን በፍጥነት የመለዋወጥ ጉዳይ ነው። ይሄን ኦፊሴላውና ኦፊሴላው ባልሆነ መንገድ ማስተላለፍ ይቻላል። በአማካሪ ኮሚቴ ውስጥ ያለነው ሰዎች አብዛኞቻችን ኤችአይቪን የመሳሰሉት ተላላፊ በሽታዎች መሆራል በመሆናችን ልምዳችንን እናካፍላለን። ሌላው እንዲማርበትም ክፍት እናደርጋለን ይላሉ አብዱል ካሪም። ቲቦርና ስታዲያ ዩናይትድ ስቴትስ የአፍሪካ ጠበብት የሚሉትን በጥሞና እያዳመጠች ነው ብለዋል።
We absolutely recognize expertise wherever it exists and
there's a limitation to the ውጥና እንሰጣለን። የሚገጥሟቸውን የወረርሽኝ ክስተቶችን ለመቋቋም በሚያደርጓቸው ጥረቶች ምክንያት ብዙ ዕውቀት ያካበቱ የአፍሪካ ሀገሮች እንዳሉ እናውቃለን። ሁላችንም ከእያንዳንዳችን የምንማረው ነገር አለ በማለት ቲቦርናሽ አስገንዝበዋል። ፕሮፌሰር አብዱል ካሪም በበኩላቸው ደግሞ አፍሪካ ከሌሎቹ ቫይረሱ የተዛመተባቸው የዓለም ክፍሎች የምትለይበት ነገር ስለሌለ ኮሮና ቫይረስ እየመጣባት መሆኑን መገንዘብ ያስፈልጋል በማለት አስተ
ዳርቻችን አመሰግናለሁ ለዘገባዋ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው ባህልና ማህበረሰብ ዘመን የተገቡ ቤት ያፈራቸው መላዎች አዲስ ወረርሽኝ ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? የውይይታችን መነሻ ጭብጦች ናቸው። እስካሁን ፈዋሽ መድኃኒትም ሆነ የመከላከያ ክትባት ላልተገኘለት ወረርሽኝ ቀድሞ መሰል ወረርሽኞች በተከሰቀሱ ጊዜ የበሽታውን መዛመት ለመመከት ለጥቅም የዋሉ ዘዴዎች ዛሬ የሚጠኑበትና መልሰውም ለጥቅም የሚውሉበትን ብልሃት እንመርምር ከሚሉ ባለሙያ ጋር የተደረገ ቆይታ ሁለተኛ ክፍል ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ዶክተር ተፈሪ አባተ አደም በዩናይትድ ስቴትስ የየል ዩኒቨርሲቲ የስነሰብ ተመራማሪ ናቸው። የምሽቱም ውይይታችን ሳምንት እልባት ካደረግንበት ጭብጥ ይንደረደራል። ዶክተር ተፈሪ የዚህን ወረርሽኝ መዛመት ለመከላከል በተለይም አንድ ሰው ለቫይረሱ ተጋልጦ በተገኘ ጊዜ እንዲወሰዱ የሚመከሩት የዛሬ መላዎች አንዳንዶቹ ከዚህ ቀደም ማህበረሰቦች ለወረርሽኝ በተጋለጡባቸውና ጉዳትም አድርሰውባቸው ባለፉ ከልቂቱም ለመዳን ብርቱ ትልቅልቅ ባደረጉባቸው አጋጣሚዎች ወቅት ተግባር ላይ ያዋሏቸውን ጥረቶች መለስ ብለን እንመለከት። በተለይም በገጠሩ አካባቢ ምናልባትም አሁንም ድረስ የሚታወቁ እንዲህ እንደዛሬ ያለፈተና ሲገጥም ለጥቅም ሊውሉ የሚችሉበት መንገድ ዛሬ እንዲወሰዱ ከሚፈልጉት እርምጃዎች ጋር የሚዛመዱ በጥናት የተመለከቷቸው ይኖሩ ይሆን?
በጣም ብዙ ነገሮች። እንደውም የኛ ህብረተሰብ ለጤና ከፍተኛ ትኩረት የሚሰጠው ሁለት ተነቀቃል። እንደውም እንደዘውትር እንወስደዋለን እንጂ አሁን እናንተም ፕሮግራማችሁን ስትጀምሩ የምትሏትን አንድ ቃል ብትወስድ ጤና ይስጥልኝ ብለን ነው የምንጀምረው። ጤና ይስጥልኝ የሚለው ጤና ምን ያክል ወሳኝ እንደሆነ እና በአገር ቤት ይሄን በተለይ በአማርኛ ተናጋሪው እንዴት እንደሚጠቀሙበት ብታይ አንድ ሰው ጎረቤትም ሊሆን ይችላል እንደውም ራቅ ያለ ቦታ ሊሆን ይችላል የዘመዱን የወዳጁን ግድ ለመጎብኘት ወደ ግቢ ሲገባ ጤና ይስጥልኝ እዚህ ቤት አላችሁ ሆይ ብሎ ድምጽ ያሰማል። ያን ያሰማና ከሩቅ አገር ከሆነ ደግሞ የሩቅ አገር እንግዳ ነን ያስገባል ሆይ ይላል። በዛን ሰዓት ተላላፊ በሽታ ቢኖር ወይም ሌላ ነገር ቢኖር ቀስ ብለው ወደዛ ይለፉ ብለው ይነግሯቸዋል። ከዛ ይጀምራል ራሱ እንደው ለጤና ያለን ተንቃቄ እንግዲህ በተለይ በእኛ ሀገር ሁኔታ አንድ ሰው ከሌላ ቦታ ሲንቀሳቀስ አካባቢውን በስም ያውቀዋል። ልክ ይሄ ምንድነው ካርታ ባይኖረንም ከዛ ሀገር ቀጥሎ እንደዚህ የሚባል ሀገር አለ፣ ከዚህ መንደር ቀጥሎ ይሄ መንደር አለ ብሎ ያውቀዋል አስቀድሞና ሲዘጋጅ ራሱ ይጠይቃል። እዚህ የሀገር አማን ነው ወይ የሀገር ሰላም ነው ወይ የሚለውን ነገር
በሽታይ
ዘጋጅ ራሱ። አዎ ልክ እንደው ካርታይቶ አንድ ሰው አስመሮ በዚህ ብዬ በዚህ አድርጌ ጉዞዬን አረጋለሁ እንደሚለው አገሮችን በስም ጠቅሶ ስለሁኔታው ጠይቆ ይሄን ሀገር አሁን ለማለፍ ወቅቱ ደህና ነው ወይ ወባም ይነሳበት ነው ወይ ማጅራት ገትር ያለበት ነው ሞይ ባገኝ እነዚህ ሁሉ እንግዲህ ተላላፊ በሽታ ናቸው ሞይ ባገኝ ያለበት ወይ እንደዚህ ብሎ ጠይቆ አገሯ ማን ነው ሰላም ነው ሲሉት ነው። ካልሆነ መንገዱን መቀየር ሊኖርበት ይችላል። እና ብዙ ጥንቃቄዎች ያደርጋሉ። እንደው ዝም ብሎ ከሀገር ሀገር ሰው አይሄድ። እንደው ራቅ ባለው ዘመን ካየህ ደግሞ አንድ ሰው ሩቅ ሀገር ሄዶ ወደ ቤቱ ሲመለስ የሚያረጋቸው ጥንቃቄዎች አሉ። የሲራራ ነጋዴ ከሆነ ወይም ወታደርም ሊሆን ይችላል ለዘመቻ በወራት የሚቆጠሩ ከቤቱ ወጥቶ የኖረ ሲመለስ ከባለቤቱም ጋር ከልጆቹም ጋር ዘሎ አይገናኝም። የራሱ ሂደት አለው ጥንቃቄ ያደርጋሉ። እና እንደው አዲስ ነገር አይደለም ማለት ፈልገን ይሄን ነው።
መልካም እስኪ ይሄን ገፋ አድርገን እንመልከት። ዶክተር ተፈሪ እርሶ አንዳንድ ጥናቶችም ያደረጉበት በአንዳንድ አካባቢዎች የሚዘወተሩ ምናልባትም ዛሬ ድረስ ይኖሩ እንደሆነ አላውቅም ወረርሽኝ በገባ ጊዜ የቤተሰብ አባል ይሁን ጎረቤት ይሁን ለዛ ሰው መስጠት ያለባቸውን ክብካቤ ሳይቋርጡ ነገር ግን በሽታ እንዳይዛመት ለራሳቸው ለአቅራቢያው ላለው ወይም ለቤተሰብ አባላቱ እንዳይጋለጡ የሚያደርጓቸው ጥንቃቄዎች ምናልባት ለዛሬዎቹ መላዎች የሚፈነጥቁት ከሆነ በዚህ ሰዓት የሚከታተሉ አድማጮቻችንም እርስ በርስ እንዲነጋገሩበት እንዲወያዩበት ጭምር የማይቻል ማቀበት መስሎ የሚታየን የጥንቃቄ እርምጃ ምናልባት ባህል ውስጥ መሰረት ይኖረው ከሆነ እስኪ ያጫውቱን።
ጥሩ ነው። ይሄ እዚህም አሁን አንዳንድ ጓደኞቼ ጋር ስደውል ስለ ሀገራችን ቤተሰቦቻችን እንዴት ሊሆኑ ነው የሚለውን ስናነሳ ደጋግመው ያነሱልኛል እና እውነት ነው ያሳስባል። በተለይ ይሄ ወረርሽኝ ክፋቱ በዚህ ሀገር ያለውን ያስከተለውን የጤና ኢኮኖሚ ቀውስ ስናይ ልክ ነው ያሳስባል። ሆኖም ግን መነሻ የሚሆኑ ነገሮች አሉ ሀገራችን ውስጥ። ቀጥታ ወደ በሽታው ከመግባታችን በፊት እንግዲህ አገር ይሸበራል አይደል? እንደዚህ ሲሆን አገር ሲሸበር ምንድነው ሽማግሌ የሚመክረው? አንድ ቢላችን ከሮጠ የቆመ ይሻላል፣ ከቆመ ደግሞ የተቀመጠ፣ ከተቀመጠ ደግሞ የተኛ ይላሉ። ይሄ ማለት እንግዲህ ባለህበት እርጋ፣ ቀስ ብለህ አስተውል፣ በላይ የመጣ ነውና ለማሳለፍ ሞክር የሚል አባባል ነው። ይሄ እንግዲህ አገር ሲረበሽ በአገሩ በትልቁ የሚታይ ክስተት ከሆነ ነው። በአንድ ግቢ ደግሞ ቢከሰት እንግዲህ በሽታ ዝማውን እንዳየነው እንደምንሰማው እንደዚህ ትልቅ ነገር እንኳን መጀመሪያ አንድ አካባቢ ነው የተከሰተው፣ ከዛ የተስፋፋ ነው ሄደው። እኛም አገር አሁን አንድ ግቢ ውስጥ አንድ ልጅ ቢታመም ወይም አንድ ሰው ቢታመም መጀመሪያ ስለ በሽታው የሚያውቁትን በመመካከር ይጀምራሉ። እዛው በቤተሰብ ደረጃ ሊሆን ይችላል፣ ጎረቤትም ጭምር ቡና ሲጠጣ እንዴት ነው የሚያረገው ይሄ በሽታ ምን ይሆን ይባላል። ብዙ ጊዜ እንግዲህ ሰው ታሞ ይድናል ማለት ግን እንደዚህ አይነት ተላላፊ ከሆነ ደግሞ ያ ሰው ከመዳኑ በፊት እንደ መዳን ካለ በኋላም ሊሆን ይችላል ሌላ ሰው መልሶ ይታመማል። ልክ የዛን ጊዜ አረሄ ነገር አሁን ወሎ አካባቢ እንደው እንደ ቀበሌኛ ለመጠቀም ዙርት ይላሉ፣ እንደ ዙርት ሆነ መሰለኝ ይሄ በሽታ ይላሉ። እና እንግዲህ
ምን ማለት ነው?
ተዘዋዋሪ ነው መሰለኝ፣ ተዘዋዋሪ ተላላፊ የሚለውን ነው። እንግዲህ በዛ ግንዛቤ ካየው በሽታውን ነው ልክ ሰውነት ይሰጡታል። የራሱ የበሽታው ከሰው ሰው የሚተላለፍ አይነት ሆነ ማለት ነው። እና እንደዛ ነው ብለው ከተረጠሩ ወዳሁኑ ማድረግ ያለባቸው ነገር ማድረግ ይጀምራሉ። ለምሳሌ ታማሚውን ቤት ውስጥ እንደተኛ መጋረጃ መጋረድ ሊሆን ይችላል። በቃ ያላቸውን ጋቢም ሆነ ከላይ ተገኘውን ነገር በሽተኛ የተኛበት ቦታ ከጫፍ እስከ ጫፍ ይጋረዳል እና አሁን ያን ስታየው እኔ አንዳንዴ እንደውም እዚያውን የኮቪድ ታማሚዎችን በተለይ ትሪያጅ ሲያደርጉ ካየ ትልቅ አንሶላ ይዘው ነው ከዛና ከዚህ የሚያሳልፏቸው እና እኔ ያን መጋረጃ ያስታውሰኛል። ያ መጋረጃ ምናልባት በሽተኛውን ባይረዳው ወደ ውጭ የመተላለፉን የትንፋሽ ቁጥጥርን ሊረዳ ይችል ይሆናል። ምንም እንኳን በዚህ በኩል ጥናት የተደረገ ባላቅም እና ከውጭ ሰው ሲመጣ አሁን ቆም ብሎ እንዴት ነው ታማሚውን በስም ጠርቶ እንዴት አደረ እንዴት ዋለች እንዴት አደረች ሲል በሽተኛው መናገር ከቻለ ቀና ብለው ባሉበት ግን ሳይታዩ ትንፋሽም እንደተገደበው ነው ማለት ነው። እንደዚህ ነኝ ዛሬ እንዲህ ይሰማኛል ለሚለውን እንትን ይላሉ። ያን መረጃ አሁንም ይላወጣሉ። ከዛም አልፎ ደግሞ በሽታው ከቀጠለ ከየቤተሰቡ አባላት ጋር ተላለፈ ለብቻ ወጣ ያለች ቦታ መርጠው ለጊዜያዊ ማስተማሚያ ቦታ ለይቶ ለማቆየት ቤት ይሰራሉ። ወሎ ውስጥ ቀሳ ይሏታል ያቺን ቤት ትልቋንቋ ነው
ያካባቢ ያለጋገር።
አዎ ከላይ ቀሳ ወጣ ከተባለ እንግዲህ ቀጥሎ መንደሩ በሙሉ ነው የሚተነቀቀው። በቀሳው በኩል አትለፉ ይባላል። ቀሳው ለታመመው በሽተኛ ውሃ ሄደበት ቃ ካለ አይመጣም። ለማስተማመም ራሱ ብዙ ጊዜ እኛ እናቶቻችን አያቶቻችን ናቸው ለዚህ ፈቃደኛ ሆነው ያው በሞትም ለሞት ነው መገመት ትችላለህ። አንድ ሰው ያስተማማል ያንን በሽተኛ እና ምንም አይነት ንክኪ እንዳይኖር እንግዲህ ቢኖር እንኳን መቼም የሰው ልጅ ጣውረዱ ብዙ ነው ለመገደም ከፍተኛ ጥረት ያደርጋሉ። እና እቺ ቀሳ የምትለው አስትራክቸር እስከ ቅርብ ነበረች እኔ ልጅኛ አሁንም ድረስ ራሱ በአንድ አካባቢ ስትሄድ እንደው ነጠል ብላ ብዙም በመልኳም በይዘቷም ማታምር ቤት ሲያው ምን ይችን ቀሳ የመሰለች ቤት ሰርቶ እያሉ አስተያየት ሲሰጡ ይሰማል።
አድማጮች ከዶክተር ተፈሪ አባተ ጋር ያደረግነው ውይይት ሰፋ ያለ ነው። ቀሪውን ውይይታችንን ጨምሮ ሙሉ ቃለ ምልልሳችንን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑም እንግዳይን ዶክተር ተፈሪ አባተን ለጊዜያቸው አመሰግናለሁ። ይህ ነው
ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስለገኛቸው መደበኛ ሰዎች እንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች
አስተማሪዎች
ተማሪዎች
ባለሱቆች
የማህበረሰብ ተሟጋቾች
የሃይማኖት መሪዎች
አርቲስቶች
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና እደሩ።
I'm gonna make it. ¿Cuánta barra?